ክፍል ሁለት ፕሮግራማችን አሁን ይጀምራል። ከመጽሐፍት ዓለም ዝግጅታችን ከሶስት መጽሐፍት የተቀናበረውን እናሰማለን። በዚህም አንድ ትውልድ ለመምሰር በባቢሌ ቶላ ተደርሶ በጸገየ ወይን ግብረ መድኅን የተተረጎመው በማስከተልም የደርግ የስራት ዘመን በብርሃኑ ሰልጹ በመጨረሻም ያልታደለው ትውልድ በአብዲ አብዱላሂ አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምሰር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድኅን የተተረጎመ 1989 ዓመተ ምህረት በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረ ሰናይ ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት ያስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አቆርማጭ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲዘፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ ቅጣት ነበር። ህመሙ ይበልጥ እንዲያሰቃይ ግብረ ሰናይ አድራጊዎቹ የውስጥ እግር ቆዳውን በካራ ይሸነታጥፉና ያንን ቁስሉን ከመግረፋቸው በፊት እንዲነፈርቅ ለሁለት ቀናት ያህል ያቆዩታል። በሌላ ሁኔታ ደግሞ ግርፋቱ የእስረኛውን ቆዳ ሲሰነጣጥቀውና ሲቆስ ጥሬ ጨውና በርበሬ ይነሰንሱበታል ወይንም ሽንት ቁስሉ ላይ ያፈሱበታል። ጭንቅላት ደግሞ ስለታም ጠርዝ ባለው ማስመሪያ ይመታል። ግብረ ስጋዊ ሰይል ትላልቅ ሴቶችንና ልጃገረዶችን መድፈር የተለመደ አድራጎት ነበር። ከተደፈሩት አንዳንዶቹም የዘጠኝ ዓመት እንቡቃቅላዎች ነበሩ። ከእኩለ ሌሊት በኋላ ሴት እስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳ ግብረ ሰናይ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረ ሰዶም እንደሚፈጽሙባቸውም ይታወቃል። ወንድ እስረኞችም ፍም እስኪመስል የጋለ ብረት በፊንጢጣቸው በመስደድና ብልታቸው ላይ ወይ አባለዘራቸው ላይ ውሃ ወይም አሸዋ የሞላበት ጠርሙስ በማንጠልጠል ግብረ ሰናይ ይፈጸምባቸዋል። ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች ሀፍረተ ስጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት ፍትስሱ ይወጣል። ዝንጣላ በስለታም ካራ የክንድና የጭንን ቆዳ መገፈፈን ጥፍሮች መዞ ማውጣትን ጣቶችን በትንንሹ መከታተፍን አፍንጫና ጉንጭን በፒንሳ መቦጨቅን የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን የሴትን የጡት ውልብልቢት መቁረጥን ጸጉርን ጀርባን ሆድን በእሳት መለብለብን ያጠቃልላል። ባንዳን ሁኔታዎች እጅግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ውስጥ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቁስለኞቹም ጠንብተው እና የጋር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የሕክምና እንክብካቤ አልነበረም። በላይ ሰብዕነት አስደንጋጭ ይመስል ይሆናል ነውም። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በስራ ላይ ውሏል። የሰው ሥጋ የሚበሉት ግብረሰይ ፈጻሚዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ የተጠቀሰ ነው የልጃቸውን የተከታተፈ አባለ ዘር እንዲበሉ የተገደዱት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ሥጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሯዊ ግብረሰይፍ ይህ በስፋት ስራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረሰይፍ ሲካሄድባቸው እንዲመለከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረሰይፍ እንዲያዩ ይደረጋል። ፍንክች አለል ያለ እስረኛ ወላጆች ከፊቱ ቀርበው ግብረሰይፍ ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገር የማስመሰል ርሸናዎችም ይካሄዳሉ። በዚህ የአዲስ አበባው ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረሰይፍ ቁምስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረሰይፍ በጣም የከፋ ስለነበርና ርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ጭካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በሚፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረሰይፍ እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4 ተኩል ሜትር በ4 ተኩል ሜትር ስፋት ባላት ክፍል ውስጥ 50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥቂት ይዛ የምትገኝ አንድ ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረሰይፍ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረሰይፍ የሚፈጸመው የትም ነበር። የጋራመንነት ይታይባቸው የነበሩ ቦታዎች የቀበሌ አግቶ ማቆያ ማዕከሎች በመይሶን ወይም በደርጋ ባላት ይስተናበሩ የነበሩ ሶስተኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት የድሮው ልዕልት ፀሐይ ሆስፒታል አጠገብ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። የብረሳይ ፈጻሚዎቹ የጸጥታ ፖሊስ አባሎች የቀበሌ ባለስልጣኖች ወታደሮች በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና፣ ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው፣ አንዳንዶቹ ነፃ ተለቀዋል፣ ሌሎች ደግሞ ስደት ላይ ናቸው። ከግብረሰይ ፈጻሚዎቹ ምንም እንኳን አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ግብረሰይ ፈጻሚዎቹ ጥቂቶችም ፍዳፍ ያበሏቸው እንደነበሩ ጥቂቶች ሁሉ እነሱም ለስደት ፈጥተዋል። የስምንት ዓመቱ ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይጠረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጎንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደበቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረሰይ ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜ 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን ሲሳይ አለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናቸው በመባል ነበር። በተደጋጋሚም ግብረሰይ ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። የአለማየሁ ስቃይ ግን ተራዘመበት። ላላ ልብሱን እንዲያወልቅ ከተደረገ በኋላ እርቃን ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። የተቃጠለው አካሉ ምንም ሕክምና ሳይደረግለት ተትቶ ከጥቂት ቀናት በኋላ ሞተ። ባህር ዳር ብርሃኔ ኪዳኔ የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሞቷል። መኖሪያዋ ቄራ አካባቢ አዲስ አበባ እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረሰይል ተፈጽሞባታል። ሁለቱ ጥቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሙታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረሰይል ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ክልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረሰይል ባለሟሎች ክፉኛ ተደብድቦ ሕክምና ባለማግኘት በደረሰበት ቁስል ለሞት በቅቷል። Thank you. የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት ሁለተኛው ቀደም እንደዚሁ ካውናውን እንጠራለን ብለን ስንተባበቅ ሳንጠራ ቀኑ አለፈ። ያው እንደተለመደው ዝልዝል ጥብ ሲመጣ ግን አልበላም ብዬ ሁለት ቀን ስለሞላኝ ረሃቡም እያዳከመኝ ቢሄድም አንዳንድ ነገር ስለሰዎች ባህሪ እያሰብ ነበር። ሸለቃ ብርሃኑ የአረብ ልጅ ስለሆነ በጣም ተጫዋችና ከሰው ጋር የመግባባት ችሎታ የነበረው ሰው ነበር። ያም በጣም ተወዳጅ ስለነበረ ጓደኞቹ በሙሉ አንቺ ብለው ነበር እንጂ አንተ እንኳን ብለው አይጠሩትም ነበር። እኔ ጋር በመጀመሪያ የተዋወቅነው በእጩ መኮንንነት አባዲና ፖሊስ ኮሌጅ በነበርንበት ዘመን ሲሆን እሱ 9ኛ ኮርስ እኔ ደግሞ 10ኛ ኮርስ ስለነበር በኮሌጅ ውስጥ አብረን ለሁለት ዓመት ቆይተናል። ብርሃኑ እጩ መኮንን ሆኖ የአንደኛ ዓመት ተማሪ በነበረበት ዘመን ምንም እንኳን ወደ ሁለተኛ ዓመት ቢዘዋወርም አንዳንድ ኮርሶችን አላለፈ ስለነበር እኛ የአንደኛ መተማሪዎች ሆነን እሱ ግን ሁለተኛ መተማሪ ሆኖ ያላለፈባቸውን ትምህርቶች ቁልቁል ተመልሶ ከኛ ጋር አንድ ላይ ይወስድ ነበር። ከብርሃኑ ጋር በትምህርት ዓለም ከምንተዋወቀው ሌላ ግንኙነታችንን ይበልጥ ያቀራረበው ደግሞ አረብ ከተማ ነዋሪ የነበሩትን ወላጆቹን በቅርብ ማወቅ ነበር። ብርሃኑ ከአስመራ ተዘዋውሮ አዲስ አበባ ከመጣ በኋላ ምስተኛ ፖሊስ ጣቢያ ተመድቦ በነበረበት ጊዜ በአብዛኛው ከስራ ውጭ ያለውን ጊዜውን የሚያሳልፈው ፖሊስ መኮንኖች ክበብ ሲሆን የኔ ቤት ደግሞ ለፖሊስ ክበብ ቅርብ ስለነበር ወደ ክበብ ሲሄድም ሆነ ሲመለስ ለኔም ለባለቤቴም ወዳጅ ስለነበረ ጎራ ብሎ ተጫውተንና ተሳስቀን ነበር የምንለያየው። በተለይም የነዳጅ እጥረት በነበረበትና ነዳጅ በራሽን ይታደል በነበረበት ዘመን እኔ የምሰራበት መስሪያ ቤት ከእንደዚህ አይነቱ ማዕቀብ ነፃ ስለነበረ ነዳጅ በቸገረው ቁጥር መስሪያ ቤቴ ድረስ መጥቶ ለኔ ከተፈቀደው ነዳጅ ላይ ቀፍቶ የሚሄድ የቅርብ ወዳጄ የሚመስለኝ ሰው ነበር። በዚህ መካከል ለፖለቲካ ትምህርት ተብሎ ተመርቶ ወደ ሶቪየት ህብረት ሲሄድ እኔም ታሰርኩ። በኋላ ከሶቪየት ህብረት ተመልሶ ደርግ ምርመራ ክፍል ተመድቦ መስራት ከጀመረ ወዲህ ግን በተለይ ከተመረመሩ እስረኞችና ከሚያውቁትና አብረው ሲሰሩ ከነበሩና በኋላም ከታሰሩ ሰዎች የምሰማው ነገር ሁሉ ባህሪው የቱን ያህል ወደ አውሬነት እንደተለወጠ ነበር የሚያሳየው። ስለዚህ ሻለቃ ብርሃኑ ያነጋግራቸዋል የተባለው ነገር በጣም አሳሰበኝ። የማይደርስ የለ ከወታደር ፖሊስ እስር ቤት በመጣን ሁለተኛው ቀን አባዲና ፖሊስ ኮሌጅ አንድ ዓመት ከኔ በኋላ የነበረ የመቶ አለቃ እዚያው ደርግ ምርመራ ክፍል ተመድቦ የሚሰራ መጣና እኔና ጓደኛዬን ጠርቶን ከእስር ክፍል ስንወጣ ሻለቃ ብርሃኑ ሊያነጋግሯችሁ ይፈልጋሉና ቶሎ በሉ ብሎ እያጣደፈ በሁለት ወታደሮች አጃቢነት ወደ ሻለቃ ቢሮ ወሰደን። ከእስር ክፍሉ እስከ ምርመራ ክፍሉ ድረስ ቢያንስ የአንድ የሁለት መቶ ሜትር ያህል ርቀት ቢኖርም ያ ለምርመራ የጠራን መኮንን እኛን ቢያነጋግር ጸረ አብዮተኛ ተብሎ እንዳይሰየም ፈርቶ መሰለኝ ምንም እንኳ አብረን አንድ ኮሌጅ ውስጥ ሁለት ዓመት የነበርንና ከተመረቅን በኋላ አልፎ አልፎም በስራ እንገናኝ የነበር ብንሆንም እንኳ ያነጋግረንና ሰላምታ እንኳ ሳይሰጠን ልክ እንደማያውቀን ሰው አንዲት ቃል ሳንለዋወጥ ምርመራ ክፍሉ ደረስ። በአንድ በኩል ሁኔታው ብርሃኑን ወይም ስርዓቱን የቱን ያህል እንደሚፈራ አሳየኝና አዘንኩለት። በሌላ በኩል ደግሞ ምን እንደተወሰነብኝ ቢያውቅና መቼም ካሁን በኋላ ዘመድ አይሆኑኝም ብሎ ቢያምን ነው ሰላምታ እንኳን ሊሰጠን ያልፈለገው ብዬ ስለራሳችን ሁኔታ አዘንኩ። ምርመራ ክፍሉ ስንደርስ ኮሪዶሩ ላይ ትቶን የሻለቃ ብርሃኑን ቢሮ በር በፍርሃት አንኳኩቶ ገባና ወዲያው ተመልሶ ወጥቶ በመጀመሪያ ጓደኛዬን ግባ ብሎ ወደ ብርሃኑ ቢሮ አስገብቶት እሱም ተከትሎ ገባ። ከጥቂት ደቂቃዎች በኋላ ጓደኛዬና መርማሪው የመቶ አለቃ ወጡና ተከታትለው ወደ ሌላ ቢሮ ሲሄዱ እኔ እዚያው ኮሪደር ላይ እንድቆይ ለአጃቢ ወታደር ነገረው። ከጥቂት ደቂቃዎች በኋላ አንድ ሌላ መርማሪ፣ ይሄኛው ደግሞ የሻለቃ ብርሃኑ ኮርስ ሲሆን ግን እንደ ብርሃኑ በደግ አካባቢ ተወዳጅነትን አግኝቶ የተፋጠነ የሹመት እድገት ያገኘ ሳይሆን ያንኑ የተለመደ የሹመት ጊዜውን ጠብቆ እየተጓዘ ገና ሻምበል የነበረ አንዱ ቢሮ ብቅ አለና ወደ ብርሃኑ ቢሮ ሲሄድ ኮሪደሩ ላይ አየኝና ባይኑ አጠገቤ ቆሞ የነበረውን ዘብ እየጠበቀ እጥር ያለች የፍራት አይነት ሰላምታ አንገቱን ዘንበል በማድረግ ሰጠኝ። በጣም እንቀራረብ የነበርንና ከአንደኛ ደረጃ ትምህርት ቤት ጀምሮ የምንተዋወቅ ስለነበር ሌላ ጊዜ ቢሆን እንዴት ሰላምታ እንደምንለዋወቅ ትዝ አለኝና የነበርንበት ሁለት የተለያየ ጎራ እንዴት እንዳጨካከነን ተረዳው። መርማሪ ሻምበል ሻለቃ ብርሃኑ ቢሮ ከገባ ከጥቂት ደቂቃዎች በኋላ በሩ ተከፈተና ወጣ ብሎ እንድገባ አዘዘኝ። ገባሁ። የሻለቃ ብርሃኑ ቢሮ ሰፊ ነው። ፊት ለፊት ትልቅ ወንበር ላይ ተቀምጦ ወንበሩን ግራና ቀኝ እያሽከረከረ ምንም ሳያናግረኝ ትኩር ብሎ ሲያይ ለትንሽ ጊዜ ቆየና ከፊቱ የነበረውን የምርመራ መዝገብ ብድግ አድርጎ ወደ ጠረጴዛው ጥግ በንዴት ወረወረና በቁጣ በዚያ በኢዲዩ ለሚመራ የምርመራ ቡድን የሰጠኸውን ቃል ተመልክቼዋለሁ። አንዱም የሰጠኸው ቃል ትክክለኛና እውነት አይደለም። ድሮስ ኢህአፓና ኢዲዩ አይደላችሁ መደጋገፋችሁ የት ይቀራል? ህዝብ ደህንነት ውስጥ ያለውን የኢህአፓ ቡድን ታንቀሳቀስ የነበርከው አንተ እንደነበርክ በደንብ ደርሰንበታልና ይህንን የሰጠኸውን ቃል ብታስተካክል ይሻልሃል አለኝ። እኔም ይህንን ጊዜ ያነሳውን ሹም መጋፋት ፈርቼ በአክብሮት በፊት ከሰጠሁት ቃል ሌላ ምንም የምጨምረው የለኝም ብለው ወደዚያ ሻምበል ዘወር አለና ለደህና መርማሪ ሰጥተህ የሚያውቀውን ሁሉ አናዘህ አቅርብልኝ ብሎት ወደ እኔ ተመልክቶ ቆጣ ባለ ድምፅ ውጣ፣ ካንተ ጋር ጨርሻለሁ አለኝና ከሻምበሉ ጋር ተከታትለን ወጣን። ሁለት ነገሮች አሳሰቡኝ። በምርመራው አካባቢ ባለው አነጋገር ለደህና መርማሪ ስጥልኝ ማለት በደንብ ለሚገርፍ ለሚያሰቃይና ርኅራሄ ለሌለው መርማሪ ስጠው ማለት መሆን ስለማውቅ የሚጠብቀኝ ስቃይ ታየኝ። በሌላ በኩል ደግሞ ከአሁን በፊት የእኛን ምርመራ እንዲያጣራ ተቋቁሞ የነበረው ቡድን መሪ ሌተና ኮሎኔል በብርሃኑ ኢዲዩ ሲባል መስማቴ ኮሎኔሉ ችግር ውስጥ መግባቱንና ብርሃኑ ደግሞ በስንት ዘመን የሚበልጠውን ከፍተኛ መኮንን እንደዚህ መዝለፍ መቻሉ ስልጣኑ የቱን ያህል እንደመጠቀ አሳየኝና ከአሁን በፊት ስለ ብርሃኑ የሰማሁትን ሁሉ አጠናከረልኝ። ከብርሃኑ ቢሮ እንደወጣው ከሻምበሉ ጋር ተከታትለን ወደ ቢሮ ስንሄድ ብቻችንን ስለነበር ሁኔታው አስፈርቶት ነው መሰለኝ ቀስ ብሎ ምናልባት የምታውቀውን በሙሉ ብትናገር ከምትሰቃይ ብሎኝ ተከታትለን ወደ ቢሮ ከሄድን በኋላ እኔን ኮሪደሩ ላይ ቆይ ብሎኝ ወደ ቢሮ ገባ። ከጥቂት ደቂቃዎች በኋላ አንድ ነፍሰ በላ መርማሪ ከሻምበሉ ቢሮ ወጣና አንቺ ደሞ የኢህአፓ አባላት የነበሩት ሁሉ በደርግ መርማሪዎች አካባቢ የሚጠሩበት ስም ሲሆን ዴሞክራሲያ ከሚለው የኢህአፓ ልሳን የተወሰደ ነበር። አንቺ ነሽ አሉ የህዝብ ደህንነት የኢህአፓ ተጠሪ ብሎ እንድከተለው አዘዘኝና በኮሪደሩ መጨረሻ ወዳለው የምርመራ ክፍል ወሰደኝና በሩ ላይ ከመድረሳችን በፊት በቁጣ እዚህ ቆይ ብሎኝ ወደ ውስጥ ገባ። በሩ ሲከፈት ከኔ በፊት የገባው ጓደኛዬ ሲደበደብና ሲያቃስት እሰማው ነበር። መርማሬ አንድ ቆሽሽ ያለ ጥቁር እራፊ ጨርቅ አመጣና ባይኔ ልክ እንዲሆን አጠፍ አጠፍ አድርጎ አይኔ እስኪያመኝ ድረስ ግጥም አድርጎ አጥብቆ አሰረኝና ተራህ እስኪደርስ ከዚህ እንዳትነቃነቅ ብሎ አስጠንቅቆኝ ትቶኝ ሄደ። ኮሪደሩ ላይ ቆሜ ተራዬን ስጠብቅ ያሳለፍኩት ጊዜ ምን ያህል እንደሆነ በውል ባላውቅም በሕይወቴ አንድ ነገር ለመጠበቅ ረጅም ጊዜ ያሳለፍኩበት ጊዜ መስሎ ነው የታየኝ። የመርማሪዎቹ ዛቻ፣ ቁጣና አልፎ አልፎም ቀልድ እንደዚሁም የጓደኛዬ የታፈነ የጣር ድምፅ ይሰማኛል። በዚያ ላይ ደግሞ ምግብ ከበላሁ ሁለት ቀን ስለሆነኝ አቅም ሁሉ አንሶኛል። እዚያው ስጠብቅ ያጋጠመኝ ሁኔታ ደግሞ በሕይወቴ የማልረሳው ነገር ነው። አይኔን ተሸፍኜ ከአሁን አሁን የጓደኛዬ ተራ አልፎ እኔ እጠራ ይሆናል ብዬ ሰውነቴን አዝናንቼ እንደቆም ምንም ድምፅ በአካባቢዬ ሳልሰማ ድንገት አንድ እጅ ተሰንዝሮ መጥቶ ሆዴን በቦክስ ሲመታኝ ልክ ጨጓራዬ ከሆዴ ዘሎ የወጣ መሰለኝ። ምግብ ባፌ ከዞረ ሁለት ቀን በመሆኑ ሆዴ ውስጥ ምንም ምግብ ያለመኖሩ ነው እንጂ እንደ ቦክሱ ኃይል ተፈትልኮ ይወጣ ነበር። ሰው ሊመታህ መሆኑንም ስታውቅ ሰውነትህን ጠንከር አድርገህ ስለምትጠባበቅ ዱላውን መቋቋም ይቻላል። በእንደዚህ ባልተጠነቀቅኩበት ጊዜ የሚደርስ ዱላ ግን በጣም ነው የሚጎዳው። የመታኝ ሰው እንዴት አድርጎ ኮቴውን አጥፍቶ እንደመታ ገረመኝ። በጣም ያናደደኝ ግን ልክ ከመታኝ በኋላ ሆዴን ይዤ ስትሰቃይ ሁኔታዬን አይቶ ከት ብሎ የሳቀው አሳፋቅ ነው። አሁን ለስንት ድብደባ ተራ የምጠብቀውን ሰው በቦክስ የምን ማሟሟቂያ ነው? ከዚያ በኋላ ግን ለስንት ደቂቃ እዚያ ስቆም ከአሁን አሁን አንዱ ደግሞ ሳልሰማው ባጠገቤ ሲያልፍ ሆዴን በቦክስ ይለኛል ብዬ ሆዴን እንዳጠነከር እስኪደክመኝ ድረስ ስጠብቅ ለሁለተኛ ጊዜ ያው የበፊቱ ሰው ይሁን ሌላ አላውቅም ድምፁን እንዳጠፋ ድንገት መጥቶ ያልተጠነቀቅኩበት ፊቴ ላይ በጥፊ አጭቦኝ ሲስቅ እኔም መታለል ይገርሞኝ ሳ በልጅነት ፊታችንን ተሸፍነን ያዕቆብ እያል የምንጫወተውን ጨዋታ አስታወሰኝ። ከዚያ ሁሉ ማሟሟቂያ በኋላ ተራዬ ደረሰና በመሪ ምርመራ ክፍል ገባው። ጓደኛዬ እያቃሰተ ከምርመራ ክፍሉ ሲወጣና ምርማሪዎቹ ቶሎ ቶሎ እንዲወጣ ሲያዋክቡት ይሰማኛል። ምርመራ ክፍሉ እንደገባው አፌን እንድከፍት ተነገረኝና አንድ እንደ ረግቢ ኳስ ሞላላ የሆነ ቅርጽ ያለውና ግራና ቀኝ ቃጫ መስቀል ማሰሪያ ያለው የጨርቅ ኳስ አፌ ውስጥ መርማሪው ጨመረና ማሰሪያውን ማጅራቴ ላይ አጠረው። ኳሱ መቼም በማን አፍ ልክ እንደተሰራ እግዚአብሔር ይወቀው መርማሪው በግድ ነው አፌን ፈልቅቆና ገፍቶ መንገጭን ላይን ሁሉ አላቆ የገባው። ይሄ ብቻ አይደለም፣ ስንት ሰው አፍ ውስጥ እንደገባስ ማን ያውቃል? በዚያ ላይ ደግሞ እርጥብ ነው። እርግጠኛ ነኝ የረጠበው በደምና በምራቅ ነው። ሌላማ በምን ሊረጥ ኑሯል? ዘመኑ ደግ ዘመን ሆነና አጅሬ ኤድስ የሌለበት መሆኑ ነው እንጂ ከአንዱ የደም አፍ ወጥቶ ሌላው ውስጥ ሲገባ ስንት ሰው በተቀሰፈ ነበር። ቢቀሰፍስ ደርግ ለጠራሪዎተኛ ይሳሳ ነው? እንዲያውም መሰቃየቱ አግባብ ነው ነበር የሚለው። ከዚያ መሬት ላይ እንድቀመጥ ታዘዝኩኝና ቁጭ ስል መርማሪው ሁለት እጆቼን አንድ ላይ አሰረና ሁለቱ ጉልበቶቼ በታሰሩት እጆቼ መካከል እንዲያልፉ እያደረጋቸውና ፍርምት ብዬ ቁጭ አልኩ። ከዚያ አንድ ወፈር ያለ የእንጨት ዱላ ነገር አመጣና ፍርምት ባሉት ጉልበቶቼ ስር በአንድ በኩል አስገብቶ በሌላ በኩል ጫፉን ብቅ አደረገና በጨዋታ መልክ ጓደኛውን ጎበዝ እንረዳዳ ሲለው መጣና የእንጨቱን አንድ ጫፍ ይይዝለት ሌላው ደግሞ ሌላውን ጫፍ ያዘና ብድግ ሲያደርጉኝ የሰውነቴ ክብደት ወደ ታች ሲሄድ እግሬና የታሰረው እጄ ወደ ላይ ተጋልጠው ቁጭ አሉ። ከዚያ በደንብ የውስጥ እግሬን ማግኘት እንዲችሉ ሁለቱን የእግሬን አውራ ጣቶች በሲባጎ አሰሩና አንድ ከመሬት ከፍ ያለ ነገር ላይ አንጠለጠሉኝ። ከዚያ በኋላማ ምን ይወራል? ያንን ወደ ላይ ተጋልጦ ያገኙትን የውስጥ እግር አንዱ ሲደክመው ሌላው እየተቀባበሉ በፈረቃ መደብደብ ጀመሩ። የመጀመሪያዎቹ ጥቂት በትሮች በጣም የሚሰሙ ሲሆኑ ህመሙ የሚሰማው ልብ ውስጥና ራስ ውስጥ ነው። እየቆየ ሲሄድ ግን ሰውነት ይደነዝዝና የበትሩን አስተራረፍ ጊዜ ብቻ መጠበቅ ይሆናል። አልፎ አልፎ ሲደክማቸው አረፍ ይሉና መናገር ስትፈልግ በጣትህ ምልክት ስጥ ብለው የማሾፍ ያህል መመሪያ ያስተላልፋሉ። የሚገርመው ነገር ግን አንዳቸውም መግረፍ ከመጀመራቸው በፊት ፋይሌን አይተው
ይሄ ቃል ትክክለኛ አይደለም በዚህ ላይ ማብራሪያ እንፈልጋለን የሚል ነገር እንኳን አልጠየቁኝም። በቀጥታ ወስደው መደብደብ ነው የጀመሩት። ያው ሻለቃ ብርሃኑ ግረፉ ስላላቸው ብቻ እሱን ሊያስደስቱ መግረፍ ጀመሩ እንጂ ፋይሌንም ያዩት አይመስለኝም። ስንት ደቂቃ እንደቆየው አላስታውሰውም። የጊዜ ግምት ሁሉ ጠፍቶኛ ግን እንደማያልፍ የለም አለቀና ካንጸለጸሉበት ላይ ብድግ አደረጉና መሬት ሲለቁኝ ወደቁ። ወዲያው ያንን በጉልበቶች መካከል ያስገቡትን አጠና መሰል እንጨት አውጥተው እጄን ፈተው ካፌው ያንን ኳስ ያወልቁልኝ አፌ እንደተከፈተ ቆየና መግጠም አስቸገረኝ። ያ በተደበደቡ ሰዎች በማሾፍ ደስታ የሚያገኝ መርማሪ ክፍታ አፍን አዘጋ ብሎ መዝጋት አቅቶኝ በእጄ አገጨኝ። ወደ ላይ ገፍቼ አፌን ለመዝጋት ስሞክር አይቶ ሳቀብኝ። ተነስቼ ለመቆም ስሞክር እግሬ ደምቶና አብጦ ስለነበር መቆም አቅቶኝ ግድግዳውን በእጄ ለመደገፍ ስሞክር ለካት በድደባው ወቅት እጄም ከእግሬ ጋር ቅርብ ለቅርብ ስለነበረ በጣም ቆስሎ ስለነበር መደገፍ አቃተኝና ወደቁ። ሁለቱም መርማሪዎች ሳቁብኝ። እንደምንም ተንፏቅቄ በእግሬ ቆምኩ። አንደኛው መርማሪ ቶሎ ብለህ ጫማህን አድርግ ውጣ አትንደፋደፍ ብሎ አከታለበኝ። ባኝ ስገባ አድርጌ የነበረውን የላስቲክ ነጠላ ጫማ ፈለኩና እግሬ ላይ ለማስገባት በሞክር እግሬ ሁሉ ደምቶና አብጦ ስለነበር የማይታሰብ ነገር ስለሆነብኝ ትቼ ልወጣ ስል ምርመራ ክፍል ያንተ ጫማ መጣያ አይደለም አለና ከየት እንዳመጣው አላውቅም በቁራጭ ሲባጎ ቢጤ የነጠላ ጫማዬን ላስቲኮች አንድ ላይ አሰረና ጫማውን ትከሻዬ ላይ አንጠለጠለልኝና በሁኔታዬ እየሳቀብኝ አስወጣኝ። የምርመራ ክፍሉ የሲሚንቶ ወለል ወጣ ገባ ስለሌለውና ስለሚቀዘቅዝ ያንን በዱላ ብዛት ያተኮሰና የቆሰለ እግር ስለሚያቀዘቅዝ ሲረጡት ትንሽ ፋታ ይሰጣል። ከምርመራ ክፍሉ እንደወጣው የዱላው ንዝረት የመንገጭን ላይ ወደ ታች መላቀቅ ምን ጊዜም ደግሞ ፊቴን እንደመቱኝ ባላስታውስም ከፊቴ ላይ ከግራ አይኔ አካባቢ የሚወርደው ደምና ያንን ኳስ አፌ ውስጥ ለማቆየት ሲባል ወደ ኋላ ተጀምግጎ የታሰረው ሲባጎ የአፌን ግራና ቀኝ ልክ እንደ ፈረስ ልጓም ስለቆሰረኝ እሱም የሚፈሰው ደሜና በዚያ ላይ ረሃቡ ተነባብሮብኝ መኖሬን ሁሉ ጠልቼ ነበር። መርማሪዬ ወስዶ እዚያው ሻምበል ቢሮ አስገባኝና ቃሌን ለመስጠት ከአንድ መርማሪ ጠረጴዛ ፊት ለፊት ተቀመጥኩ ልበለው እንጂ መቼም ሌላ ቃል ስለሌለው በትክክል የሆነው ግን ልክ እንደ ዶንያ ነው ዘፍ ብዬ ወንበሩ ላይ የወደቅሁት። ክፍሉ ውስጥ አንድ ሶስት የሚሆኑ መርማሪዎች ፊት ለፊታቸው አንዳንድ የተጎሳቆለ እስረኛ አስቀምጠው አንዴ ይሳደባሉ አንዴ ያፈራራሉ። ያ የሚያውቀኝ ሻምበል አየኝና ፊቱን በሐዘን አጠቆረው። ምንም ለማድረግ እንደማይችል ስለማውቅ አዘንኩለት።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል 4 መምህር ወርቅ አገኘው ኃይለ ጊዮርጊስ ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ህግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት አዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ በአብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንዱ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢህአፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታሰርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያዕቆብ አለበት። ይህ ግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለልን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከምሰጥ በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ እያወቀ ትልቁ ኢህአፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራሄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ እስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐፊሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ እቺን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው፣ ያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዓይኔ ስለተመለከት ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጥናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘርአይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖር ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በሀገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻዬ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድጎልቶ እያሳየኝ ነው። አቦ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ። ስለ ኤርትራ ውጊያ ሲናገር አቡ አይምሰልሽ፣ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም። የኤርትራ ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ አብሬው አበድኩ፣ ድምፁን ተከትዬ ባዘንኩ፣ አልሆነልኝም፣ መሬቱን ቧጠጥኩ፣ ለስንቱ ታቦት ተሳልኩ፣ በተጋዘበት ሁሉ በሰው አገር ተሰደድኩ፣ በመጨረሻ ቀሙኝ ብልህ ልጄን መሰለ እኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ ዓላማ እኮ ነው በሞት እንኳን እንዳትጸጸች፣ የኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያቺ አንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ መስዬ አረቄ ቀጥዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው፣ አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እንባዬ እየወረደ ቀለቡን ሳቀብለው፣ ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ ቢገባህ የምንታገለው ለሕዝብ ነው፣ ለአገር ነው፣ ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ፣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ፣ እሱንም ወደ በረቱ። ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለሕዝብ እሆናለሁ ሲል አገርና ሕዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ እኔ እኮ ደም ማልቀስ ነው የቀረኝ፣ እምባዬ እንደሆን ደርቋል። አንዴ ዲላ፣ አንዴ ክብረ መንግስት፣ አንዴ ቦረና ዋና ኢሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለ12 ሰዓት ያገደሉት። አለቀሱ። ከዚያማ ምን እልሃለሁ? ይሄ ቤት ዙሪያው ተከበበ፣ 3 ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ፣ የፈሰሰ እንባ ወደ አይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው። ሰው ሁሉ ሸሸን። ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን። እሳት እንኳ ከቤታችን አይጫርም። የኢሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልሆንነው ነገር አለ? ምን ያልተባልነው አለ? ለማንም አረመኔ መወዳጃና መሿሿም ያሆንን። ይኸው አለፈ። በጣም የሚገርም ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከልክሎ፣ እማዬ እኔ ወታደርነት እቀጠራለሁ፣ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለከልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታለቅሻለሽ አለኝ። የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል። መሐንዲስ ነበር። ውጭ አገር ሁሉ ተምሮ የመጣ 7 ዓመት ሙሉ በእስር አንገላተው ፈቱት። እንደምቦሳ የሚቦርቅ ሜዳ የማይበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው፣ ጭምት ሆነ፣ የሰው ድምፅ ጠላ። ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ። እኔ ፈራሁት፣ ፈራሁለት። ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ እቀመጣለሁ ስል፣ መቼም ትዕግስት ጥሩ ነው። ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩህ ልጄ አቡ ይሃውሬ ምክንያት ካገኛ አይተወኝም አንድ ቀን ያጠፋኛል እኔ ወደ ውጭ መሄድ ፈልጋለሁ አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው ያገሬን ሀብት አልዘረፍኩም ህዝቦቿንም አልበደልኩም ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ አሁንም እዛው ነው ይጽፍልኛል ድምጡንም አላጠፋብኝም ይረዳኛል ሌሎቹም እንዲሁ ይችን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተፈደዋል ያ አረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆቼ ጽፈውልኛል እድሜ ለመንግስቱ ኃይለማርያም እያለ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚህ አበቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ይሃፋ እውነተኛ ነበር እውነተኛ ነው ተብሎ ታሪኩን ለመስክርነት እንዲህ መጠየቃችን ራሱ ትልቅ ድል ነው አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈ እግዚአብሔር ነው ይሄን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመሰክራለሁ ኑ እንመስክር እንድትል ያበቃ አምላክ እግዚአብሔር ይመስገን ብለው መሬቷን በእጃቸው ዳብሰው እጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሬቷን ሳም ማደረጓት ይገርማል ይሃፋ የወጣቶችን አምሮ ብቻ ሳይሆን የወላጆችንም ልብ አብስሏል እጅግ በጣም ገማችና አንደበተ ርቱዕ እናት ናቸው ተሰነባበት
ይቅርታ አው ይቅርታ ይቅርታ ጠይቁ ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም የወያኔ ታናሽ ወንድም አይሲስ ሜዲተራኒያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርብለት አዎ ልባችንን ወጋው ሆኖ ድርብለት እኮ ከወያኔ በልጥኛ የተጎዳ ነው በተማሩ ውሾች አድርባይ ልክስክስ በከርሰ አደሮች ነው። እናም ይቅርታ ጠይቁ። አዘነ፣ አቀፈ፣ አፈረጠም ጣለ፣ አረዳ ሳረደ፣ ቢላም አቀበለ፣ ተሸማ ምነጠቀ፣ ቅርጫ ተካፈለ፣ እጅና እግሮቹ በንጹሐኖች ደም እስከራፉ ድረስ ይከፍላል ብድሩን ለወረወረው ነፍስ። እናም ይቅርታ ጠይቁ። ሆኖስ ከተገኘም የውያኔ ሽበት መወርያ ፎጣ መጠየቁ አይቀርም ይጨለማ ግፎ ብርቀን ሲመጣ ይቅርታ እንጠየቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ? ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ርክም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን እንጠየቅ። እናንተ ባሪያ ሁናችሁ አትሙቱ። ይቅርታ ጠይቁ። ከህዝብ ጎን ቁሙ። አሁን ነው ሰዓት። ከፈኑ የጅብ ቆዳ ከሆነው ወያኔ አይን ላፈር ብሎ መሸሽ ነው። ይሄን ስሩ ከደረቀ ጥፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምኑት አረምን አይን አውጣ። ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል። ኧረ ይቅርታ ጠይቁ። ይቅርታ ጠይቁ። አሁን ነው ሰዓቱ። ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊት። በጊዜው ከሆነ በበደሉ ሰዓት ህዝብ መሃሪ ነው። አዎ ህዝብ መሃሪ ነው። ይቅርታ ይቀበላል፣ አይፈጽምም ቅጣት። እናም ይቅርታ ጠይቁ። በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላቅ በሉ። ከዚህ ጎን አብሩ፣ አብራችሁ ይሳሉ። አሁን ነው ጊዜያችሁ። ከአእምሯችሁ መፋቅ ወያኔን ማስወገድ፣ ይቅርታ ብላችሁ ከህዝብ ጎን መቆም፣ ከህዝብ መዛመድ፣ አንድ ሜትር ተኩል ክብ ሳይሆን ወገመን። አሁን በጨለማው ከህዝብ ወግናችሁ ይህን አረመኔ በቃ ካላላችሁ በደማችን ጠፍቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ሰዎች ይቅርታ ብትሉ ማን ነው የሚሰማ? ይቅርታ ጠይቁ። አሁ ይቅርታ እንጠየቅ። ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ። አሁን ነው ሰዓቱ። እየታገልን ሞተን ሞተንም እየታገልን ጌስታፖ ወያኔን ከአፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሮ ሲጠናቀቅ ያኔ አረ ያሳፍራ ያኔ የማይቻልም ማርም ብሎ ማልቀስ፣ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ። እናም ይቅርታ ጠይቁ። አዎ ይቅርታ እንጠየቅ። ይቅርታ ጠይቁ። እስከ መቼ ድረስ ለፋሽስት ወያኔ ማጠፋ የምትሆኑት ልክ እንደ ጠመኔ? ይቅርታ እንጠየቅ። አዎ ይቅርታ ጠይቁ።